ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያና በኤርትራ ድንበር ጾረና አካባቢ ውጊያ እንደነበር የሁለቱ አገሮች መንግስታት አስታወቁ።
ግርግር ለመፍጠር ትንሽ ጥቃት ቢጤ ሞክረው ነበረ። እነሱ ያው ጥቃት ሲያደርጉ ሁሌ እንደምናደርገው እሱን ሪቨርስ ማድረግ የሚያስችል እርምጃ ወስደን አስቁመነተዋል።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን ድምፅ ነው የሰማ ነው። የኤርትራ የማስታወቂያ ሚኒስቴር በትናንትናው ዕለት በጽሁፍ ባወጣው መግለጫ የኢትዮጵያ መንግስት ሰኔ 5 ቀን ጥቃት ሰንዝሯል ብሏል።
የሁለቱ አገሮች መንግስታት ጥቃቱን ማን እንደጀመረው እርስ በርስ የሚጋጩ ውንጀላዎች እየሰጡ ባሉበት በአሁኑ ወቅት በድንበሩ አካባቢ የሚኖሩ ሰዎች በበኩላቸው የተናገሩትን ከአካባቢው ደርሶናል። ንሁ ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ሌሎችም ዝግጅቶች ይኖሩናል። ሳምንታዊ ዝግጅቶች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልካቸው ተሰናድተዋል። በሁለተኛው አጋማሽ ይቀርባሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ሰኔ 6 2008 ዓ.ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራማችንን የምትመራልን ብርሃን ኃይሉ ናት። እንዲሁም የስርጭቱ መሐንዲስም አለ። አብረናችሁ እናመሻለን እስከ 4 ሰዓት ድረስ። በቅድሚያ የሰዓቱን የዓለም ዜና። የኢትዮጵያና የኤርትራ መንግስታት ጥቃት ከፈተብኝ እየተባባሉ አንዱ በሌላው ላይ ክስ እያሰሙ ናቸው። በሁለቱ ሀገሮች ድንበር ላይ የምትገኘው ጾረና ከተማ ነዋሪዎች የከባድ መሳሪያ ተኩስ መስማታቸውን ተናግረዋል። ጾረና ከ15 ዓመታት በፊት ሁለቱ ሀገሮች ጦርነት ውስጥ ገብተው በነበረበት ጊዜ በኤርትራ የተያዘች የከባድ ውጊያ ግንባር እንደነበረች ይታወቃል። የከባድ መሳሪያ ተኩስ ዛሬ ሰኞም መስማታቸውን የተናገሩት ከድንበሩ በኢትዮጵያ ግዛት በኩል የሚኖሩ ገበሬዎች ለዝግጅት ክፍላችን በሰጡት ቃል ከትናንት በስቲያ ቅዳሜ ለትናንት እሁድ አጥቢያና እሁድ ከሰዓት በኋላም የከባድ መሳሪያ ድብደባና ተኩስ ሲሰሙ እንደነበረ ገልጸዋል። የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ መንግስት በጾረና ማዕከላዊ ግንባር ጥቃት ከፍቶብናል ሲል ውንጀላ አሰምቶ የጥቃቱ ዓላማም ሆነ የሚያስከትለው ውጤት ምን እንደሚሆን ለጊዜው ግልጽ አይደለም ብሏል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ጌታቸው ረዳ ዛሬ ለዝግጅት ክፍላችን በሰጡት ቃል የኢትዮጵያ ኃይሎች ከኤርትራ በኩል ለተፈጸመው የትንኮሳ ተግባር ምላሽ መስጠት ነበረባቸው ብለዋል። በሰው ላይ ስለደረሰ ጉዳት አይነትና ስፋት ለጊዜው የተገኘ መረጃ አይኑር እንጂ በሁለቱም ወገኖች ላይ ከባድ ጉዳት መድረሱንና የበዛው ጉዳት የደረሰው በኤርትራ ወገን ላይ መሆኑን አቶ ጌታቸው ረዳ መናገራቸውን የፈረንሳይ የዜና ወኪል ዘግቧል። በኢትዮጵያና በኤርትራ መካከል በ1991ና 92 በዘለቀው ለሁለት ዓመታት ባካሄዱት ጦርነት ቁጥሩ 70,000 የሚገመት ሕይወት የጠፋ ሲሆን የሁለቱ ሀገሮች ግንኙነት ባለፈው ከ18 ዓመታት በላይ ለሚሆን ጊዜ ውጥረት የበዛበት ሆኖ ነው የቆየው። የአዲስ አበባው ዘጋቢያችን እስክንድር ፍሬው ማምሻውን የተሰጠ የመንግስት መግለጫ ተከታትሎ አጭር ዘገባ አስተላልፏል።
በኢትዮጵያና በኤርትራ መካከል ግጭት መፈጠሩ ከተነገረ በኋላ የመጀመሪያ የሆነ ይፋ መግለጫ ከአዲስ አበባ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ማምሻውን ያወጣው ይኸው መግለጫ የኤርትራ ጦር በጾረና ግንባር ጥቃት ለመፈጸም መንቀሳቀሱን አስታውሷል። መግለጫው እንዳብራራው እሁድ ሰኔ 5 ቀን ጠዋት በጾረና ግንባር ጥቃት ለመፈጸም ቀድሞ የተንቀሳቀሰው ይሄው የኤርትራ ጦር ነው። የኢትዮጵያ የመከላከያ ሰራዊት ደግሞ የአጸፋ እርምጃ ወስዷል ብሏል። በዚሁ የአጸፋ እርምጃም የኤርትራ ጦር ጥቃት የማድረስ አቅም በከፍተኛ ደረጃ መዳከሙን አስታውቋል። ለጥቃት የተንቀሳቀሰው ኃይል ሙሉ በሙሉ ተመቷል ሲል ነው ያስረዳው። የኢትዮጵያ ቀጣይ እርምጃም በኤርትራ መንግስት ቀጣይ እንቅስቃሴ ላይ እንደሚወሰን አመልክቷል። የኤርትራ መንግስት ጉዳዩን ከማባባስ የማይቆጠብ ከሆነ የኢትዮጵያ መከላከያ ኃይል ተመጣጣኝና አስተማሪ እርምጃ መውሰዱን እንደሚቀጥልም መግለጫው አስጠንቅቋል። መንግስት ስለ ጉዳዩ ለህዝቡ በየጊዜው በቂ መረጃ እንደሚሰጥም አስረድቷል። ለጥቃት የመጣው የኤርትራ ጦር ቁጥርና የደረሰው የጉዳት መጠን ግን በመግለጫው አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሀገሪቱ ታሪክ በጠፋው ሕይወት ብዛት ከምንጊዜውም የከፋ በሆነው ጥቃት የመጪው ፕሬዝደንታዊ ምርጫ ታሳቢ እጩዎችን ጨምሮ ከዓለም ዙሪያም የጸሎትና የሐዘን መግለጫ እየተሰማ ነው። ኦማር ማቲን የተባለው ከአፍጋኒስታን ከመጡ ወላጆች እዚሁ አሜሪካ የተወለደው ሰው ኦርላንዶ በሚገኝ የተመሳሳይ ጾታ አፍቃሪዎች መዝናኛ የምሽት ክበብ ለእሁድ አጥቢያ ተኩስ ከፍቶ 49 ሰዎችን ሲገድል 50 ሰዎችን አቁስሏል። ፕሬዚደንት ባራክ ኦባማ ትናንት እሁድ ስለ ጥቃቱ ባደረጉት ንግግር ጽንፈኛ የሚለውን ቃል ባለመጠቀማቸው የሪፑብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕ ነቅፈው ፕሬዚደንቱ ከስልጣን መውረድ አለባቸው ሲሉ ተደምጠዋል። የዲሞክራቲክ ፓርቲው ታሳቢ እጩ ሂለሪ ክሊንተን ለሲኤንኤን ቴሌቪዥን በሰጡት ቃል ሀገራችንን በራሳቸው ተነሳሽነት ጥቃት ከሚያደርሱ መጠበቅ አለብን ብለዋል። በኦርላንዶ ፍሎሪዳ አሸባሪዎች ያደረሱትን ጥቃት አስመልክቶ ለሰለባዎቹ ጸሎት እንዲካሄድ ቤተሰቦችንም ማጽናናት እንደሚያስፈልግ ታሳቢ እጩዎቹ አስገንዝበዋል። ባልደረቦቻችን ዌይን ሊና ስሚታ ኖርድዎል ያጠናቀሩት ዘገባ አለ፣ ሶሎሞን ክፍሌ ያቀርባል።
ትላንት ማለዳ ኦርላንዶ ፍሎሪዳ በሚገኝ አንድ የተመሳሳይ ጾታ ግንኙነት ያላቸው ሰዎች በሚያዘወትሩት የምሽት ክበብ ውስጥ በደረሰው የአሸባሪ ጥቃት 49 ሰዎች ሲገደሉ በትንሹ 53 ሌሎች ቆስለዋል። ጠመንጃ አንጋቹ ኦማር ማቲን ቀደም ሲል እንደተገለጸው ከአፍጋኒስታን ቤተሰብ የተወለደ አሜሪካዊ ዜጋ ነው። ግድያውን አስመልክቶ ታሳቢዋ ዲሞክራቲክ ፓርቲ እጩ ተወዳዳሪ ሂለሪ ክሊንተን በሰጡት አስተያየት ሀገራችንን ከእነዚህ ተኩላ ከሚባሉ አውሬዎች መከላከል አለብን ብለዋል። አሜሪካውያን እንደ አንድ ቡድን ሆነው ሽብርንና ሌሎች ወንጀሎችን ለመዋጋት አቅሙ አላቸው ሲሉም አስረድተዋል። የሪፐብሊካን ፓርቲውን ውክልና እንደሚያገኙ የተረጋገጠላቸው ዶናልድ ትራምፕ በበኩላቸው ፕሬዚደንት ባራክ ኦባማና ሌሎች ዲሞክራቶች ጽንፈኛ የምትለዋን ቃል በሙስሊም አሸባሪዎች ላይ መጠቀም አይፈልጉም ሲሉ ከሰዋል። ፍርሃት ሳይሆን አጠቃላይ ሙስሊሞችን ሰይጣን አድርጎ ማቅረቡን ባለመፈለግ ነው ሲሉ ክሊንተን ወዲያው ምላሽ ሰጥተዋል። ይህ በእንዲህ እንዳለ የቆጵሮሱ ጠቅላይ ሚኒስትር ከውጭ ጉዳይ ሚኒስትር ጆን ኬሪ ጋር ከተገናኙ በኋላ ጥላቻን መሠረት ያደረገ ሰቅጣጭ የአሸባሪ ጥቃት ሲሉ ኮንነውታል። በአፍጋኒስታን ፕሬዚደንቱ አሽራፍ ጋኒ ጥቃቱን አጠንክረው አውግዘዋል። ሲቪሎችን ኢላማ ማድረግ ፈጽሞ ተቀባይነት የሌለው ተግባር ነው ብለዋል። ቫቲካን በአቡኑ ስም ለሰለባዎቹ ቤተሰቦች የሐዘን መግለጫ ልካለች። የጀርመን ቻንስለር አንጌላ ሜርክል፣ የብሪታንያ ንግሥት ኤልሳቤጥ፣ የፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ድርጊቱን ካወገዙና የሐዘን መግለጫ ከላኩ መካከል ይገኙበታል። ፓኪስታን፣ እስራኤል፣ ቻይና፣ ጃፓን፣ አውስትራሊያ፣ ካናዳና ጣሊያንም ተመሳሳይ መልእክት አስተላልፈዋል።
ይህ በእንዲህ እንዳለ ተደማጭነት ያላቸው ሁለት የሚኒሶታ ክፍለ ግዛት ኢማሞች በኦርላንዶ የምሽት ክበብ የደረሰውን የጅምላ ፍጅት አውግዘዋል። የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ተከታይነቱን የገለጠው የአደጋው አቀናባሪ የእስልምና ሃይማኖትን አይወክልም ሲሉም ኢማሞቹ አስታውቀዋል። በሚኒያፖሊስ ከተማ የሚገኘው የዳር አል ሂጅራ መስጊድ ኢማም አብዱራህማን ሸሪፍ ጥቃቱን ጸረ እስልምና ሲሉ ነው የገለጡት። ይህ አርመንያዊ ተግባር በከፍተኛ ደረጃ የሚወገዝ ነው ሲሉም ለአሜሪካ ድምፅ የሶማሊኛ ቋንቋ አገልግሎት ገልጠዋል። የአሜሪካ እስላማዊ ሲቪል ማህበረሰብ ሊቀመንበር ሼክ አብዱል ሰላም አዳን በበኩላቸው ሙስሊም ነኝ የሚል ሰው እንዲህ አይነቱን ተግባር መፈጸሙ ያሳዝናል ብለው ይህን ድርጊት የሚፈጽም ማናቸውም ቢሆኑ የሃይማኖትን ትምህርት የማይከታተሉ ናቸው ብለዋል።
የኦርላንዶውን ጥቃት ያደረሰው የኦማር ማቲን አባት ደግሞ እጅግ በጣም አዝኛለሁ ብለው ሲያበቁ ልጃቸው በዚህ በቅዱስ ረመዳን ወር እንዲህ አይነቱን ተግባር ለምን እንደፈጸመ አይገባኝም ማለታቸው ተጠቅሷል። በልቡ ጥላቻ ይዞ እንደነበርም አላውቅም ነበር ብለዋል አባትየው። የፍሎሪዳ ነዋሪው የኦማር አባት ራሳቸውን በራሳቸው የአፍጋኒስታን አብዮታዊ ፕሬዝደንት ነኝ ብለው ያወጁ መሆናቸው ሲገለጽ በፌስቡክ አማካይነት ለአፍጋኒስታን ህዝብ ንግግር እንደሚያደርጉም ተጠቅሷል። የመንግስታቸውንም ካቢኔ ሰይሞ የተቀመጡ ሰው ናቸው። ትዕዛዝና የፖሊሲ መመሪያም ወደ አፍጋኒስታን ይሰጣሉ ተብሏል። አባት ማቲል ለኤንቢሲ ቴሌቪዥን በሰጡት ቃል የልጃቸው ድርጊት ከሃይማኖት ጋር ምንም ግንኙነት እንደሌለው ከገለጹ በኋላ ከጥቂት ወራት በፊት ግን ማያሚ ከተማ ውስጥ ወንድና ወንድ ሲሳሳሙ አይቶ ንድድ ብሎት ነበር ብለዋል።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራ አል ሁሴን ገለጣ መሰረት በመላው ዓለም የሰብአዊ መብት እሴቶችና ነጻነቶች አደጋ ላይ ናቸው። ኮሚሽነሩ ይህን ያስታወቁት በመንግስታቱ ድርጅት 32ኛው የሰብአዊ መብቶች ምክር ቤት መደበኛ ስብሰባ ላይ ባሰሙት ንግግር ነው። እነዚህ የመብት ጥሰቶች ሊወገዱ ሲችሉ የተፈጸሙ መሆናቸውንም ባለስልጣኑ አልሸሸጉም። ከጄኔቭ ሊሳ ሽላይን ዘገባ አድርሳናለች። አዲሱ አበበ ይዘው ቀርቧል።
ኮሚሽነር ዛይድ ራአድ አል ሁሴን እንዳስረዱት ብዙዎቹ ጥሰቶች የሚፈጸሙት ፖለቲከኞች በሚያካሄዱት ወከባና ግዴለሽነት ነው። ያም ለዓለም አቀፉ የሰብአዊ መብት ጥበቃ ሕግ ተገቢውን ትኩረት ካለመስጠት ጋር የተያያዘ እንደሆነ አመልክተዋል። የመብቶች ጥሰትና አለመከበር ዋናው መሠረቱ ጥላቻ እንደሆነም ኮሚሽነሩ ጠቅሰዋል። በገሃር ለሚፈጸሙ ስቃዎችና የመብት ረገጣዎች ዛሬ ዓለማችን በመስክርነት ትቆማለች ብለዋል ኮሚሽነሩ።
I also condemn with the greatest possible force the outrageous attacks by violent extremists.
ሰዎች ባላቸው እምነት፣ በጾታቸው አልያም በአመለካከታቸው ወይም ደግሞ ትላንት እንዳየነው በተመሳሳይ ጾታዎች መካከል ባለ ግንኙነት ምክንያት አክራሪዎች በንጹሃን ላይ የሚፈጽሙትን የጅምላ ጥቃት በጽኑ አወግዛለሁ።
ትናንት ኦርላንዶ ፍሎሪዳ ውስጥ በሚገኘውና የተመሳሳይ ጾታ ፍቅረኞች በሚያዘወትሩት የማታ ክበብ ውስጥ በደረሰው የጅምላና የግፍ ጥቃት በስካሁኑ መረጃ መሰረት ቢያንስ 50 ሰዎች ተገድለው ወደ 53 የሚሆኑ ቆስለዋል። ይህ አይነቱ የጦር መሳሪያ አመጽና ጥቃት እንደሚያሳስባቸውም ኮሚሽነር ዛይድ ተናግረዋል።
The Americas have by far the highest rate of intentional homicide.
ዛሬ ዓለማችን ውስጥ ሆን ተብሎ ከሚፈጸሙ ግድያዎች ከፍተኛው አሜሪካውያን ላይ እየደረሰ መሆኑ ግልጽ ነው። እነዚህ ግድያዎች ደግሞ ብዙዎቹ በተደራጁ ወንጀለኛ ቡድኖች የሚፈጸሙ ናቸው።
ኮሚሽነሩ አንዳንድ አስጊ እና ችግር ያለባቸው ናቸው የተባሉ አካባቢዎችንም መጠቆማቸው አልቀረም። ሶሪያ አንዷ ስትሆን ኢራቅና የመንም አብረው ተጠቅሰዋል። በመካከለኛው ምስራቅና በሰሜን አፍሪካ የሚታየውን የመብት እመቃና አመጽ አብረው ያነሱት ኮሚሽነሩ በየጊዜው እየጨመረ የመጣው የስደተኞችና የፍልሰተኞች ሁኔታ መፍትሄ ባለማግኘቱም የአውሮፓ ህብረትን ከትችት እንደማድነው አመልክተዋል። አክራሪ ቡድኖች በማሊ የሚፈጽሙትን ጥቃት ያወገዙት ኮሚሽነሩ እንደ ብሩንዲ ያለው ጎሳን ያማከለ ግድያም በከፍተኛ ደረጃ አሳሳቢ ነው ብለዋል። አፍሪካ ውስጥ ለረጅም ጊዜ የዘለቀ አለመረጋጋትን ሲጠቅሱ ሱዳንንና ዲሞክራቲክ ኮንጎንም በስም ነጥለው ተናግረዋል።
አድማጮች፣ ለምሽቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ነን። ቀዳሚው የዕለቱ አብይ ርዕስ ነው። ታዲያ ወደ ዕለቱ አብይ ርዕስ ከመሄዳችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
ጸጥታ ኃይሉ ማለትም ከመከላከያ ሰራዊትም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሻም ገብተው ባያረጋጉት ኑሮ ባይቆጣጠሩት ኑሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር። ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው።
በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደውን እርምጃ አስመልክቶ መግለጫ የሰጠው የኢትዮጵያ ሰብአዊ መብቶች ኮሚሽን ሊቀመንበር ናቸው ይህን ያሉት።
የኢትዮጵያ መንግስት እኮ ራሱ አስተዳደሩ ያላለውን ነው አስፈላጊና ተመጣጣኝ እርምጃ ወስደናል ብሎ ያልቻሉና ያልደፈሩትን ኮሚሽኑ እንደዚያ ደፍሮ ማውጣቱ አስቂኝም አስገራሚም ነው።
ዶክተር ምርራ ጉዲና አላቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር፣ በዓለም በሚያውቀው በየትኛውም ሚዛን እርምጃው ተመጣጣኝም አስፈላጊም አልነበረም ነው ያሉት። ሁለቱም ከዕለቱ አብይ ርዕስ ተከትለው ይቀርባሉ። አሁን ወደ ዕለቱ አብይ ርዕስ። በኢትዮጵያና ኤርትራ ድንበር አካባቢ በትላንትናው ዕለት ውጊያ እንደነበር የሁለቱም አገሮች መንግስታት አስታወቁ። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ መንግስት ሰኔ 5 ቀን ጥቃት ሰንዝረዋል ብሏል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገውን ሙከራ ቀልብሰናል ነው ያሉት። አቶ ጌታቸውን ያነጋገራቸው ሄኖክ ሰማግዜር ነው።
በሰሜን ኢትዮጵያ በምስራቁ የትግራይ ክልል አካባቢ በተለይ በገርሁ ስርና የገጠር ከተማ የሚኖሩ ሰዎች እንደነገሩኝ ከሆነ ውጊያው ትላንት ሊነጋጋ ሲል ወደ 10 ሰዓት ገደማ ነበር የተጀመረው።
ይሄ የሄኖክን ዘገባ ተከትሎ የሚቀርብ ከአካባቢው ሰዎች የተገኘ መረጃ ነው። አድማጮች፣ አሁን ቀደም ብዬ ወደ አስተዋወቅኩት ዘገባ እንሂድ። ሄኖክ ሰማግዜር፣
ግርግር ለመፍጠር ትንሽ ጥቃት ቢጤ ሞክረው ነበረ። እነሱ ያው ጥቃት ሲያደርጉ ሁሌ እንደምናደርገው እሱን ሪቨርስ ማድረግ የሚያስችል እርምጃ ወስደን አስቁመናቸዋል።
ስለዚህ ጥቃቱን አስቀድሞ የሰነዘረው የኤርትራ መንግስት ነው ነው የምትሉት?
የኤርትራ መንግስት ነው።
በየት አካባቢ ነው ጥቃቱ የደረሰው?
ያው ጦሮና ግንባር ኳ ያው በዛ በሌላ መንገድ ሳይሆን ያው ጦሮና ብለን የገለጽኩለት ግንባር ማለት ነው።
ድንገት ነው የተፈጠረው ይሄ ወይ አስቀድሞ እንደሚሆን እንቅስቃሴ የተመለከተ መረጃ ነበራችሁ?
አይ መገመት ይቻላል። ብዙ ጊዜ ዴስፐሬት ሲሆኑ የሚያደርጓቸው ነገሮች አሉ።
የደረሰ ጉዳት አለ በኢትዮጵያ በኩል? እሱ ይታወቃል ተገምግሞ የደረሳችሁ መረጃ አለ?
በመገምገም ላይ ነን እንግዲህ ጉዳቱ። ለማንኛውም ግን እነሱ የጀመሩትን እንቅስቃሴ ሙሉ በሙሉ አስቁመን ለጊዜው አስቁመነዋል። እንግዲህ የሚቀጥለው ሂደት በእነሱ ምላሽ ላይ ተመስርቶ የሚወሰን ነው የሚሆነው።
ድንበር የተሻገራችሁበት ሁኔታ አለ? ሁኔታውን ለመቀልበስ ባደረጋችሁት እንቅስቃሴ?
ድንበሩ እንግዲህ ራግድ ነው፣ ገብቷል። እርምጃ ስትወስድ አንድ ኢንች ሁለት ኢንች ልትገባ የምትችልበት እድል ያው የተጠበቀ ነው። ያነክል
የኤርትራ ማስታወቂያ ሚኒስትር ትናንት ምሽት ያወጣው መግለጫ አለ። ጥቅስ አነባለሁ። የህወሀት አስተዳደር ዛሬ እሁድ ሰኔ 5 ቀን 2008 ዓ.ም በማዕከላዊ የጾረና ግንባር በኤርትራ ላይ ጥቃት ሰንዝሯል። የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም የሚል ነው። ይሄንን አስቀድመው ተቃውመዋል። እንግዲህ ኤርትራ አስቀድማ ጥቃት ሰነዘረች ካላችሁ የኢትዮጵያ መንግስት የሚሰጠው የሚወስደው ምላሽ ምን ይሆናል?
እንዳልኩ የጀመሩትን ማንኛውንም አይነት ትንኮሳ ሪቨርስ የሚያደርግ ተጨማሪ ስጋት መፍጠር እንዳይችሉ የሚያስቆም ስራ ነው የሰራ ነው። ከዚህ በኋላ የእነሱ ምላሽ ላይ ተመስርቶ የሚቀጥል ነው የሚሆነው። እነሱ አደብ የሚገዙ ከሆነ እኛ ይሄንን እስካሌት የማድረግ ፍላጎት የለንም። አደብ የማይገዙ ከሆነ ግን ያው ማስታገስ የሚያስችል እርምጃ በየደረጃው የምንወስደው ነው።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን ድምጽ ነበረ የሰማ ነው። የኤርትራ የማስታወቂያ ሚኒስቴር ትናንት ማምሻውን የሚከተለውን መግለጫ አውጥቷል። የህወሀት አስተዳደር ዛሬ እሁድ ሰኔ 5 ቀን 2008 ዓ ም በማዕከላዊ የጾሮና ግንባር በኤርትራ ላይ ጥቃት ሰንዝሯል ይላል መግለጫው። የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም። የኤርትራ መንግስት በጉዳዩ ላይ ተጨማሪ መግለጫዎችን ያወጣል ብሏል። በዛሬው ዕለት ከኤርትራ መንግስት ባለስልጣናት ተጨማሪ መግለጫ ለማግኘት ስንጥር ውለናል። ስብሰባ ላይ መሆናቸው ተነግሮናል። መግለጫቸውን እንዳገኘን እናቀርባለን።
በሌላ ተያያዥ የዛሬ ዜና የፈረንሳይ ዜና አገልግሎት ማምሻውን አቶ ጌታቸው ረዳን ጠቅሶ እንደዘገበው በጥቃቱ ከፍተኛ ጉዳት ደርሷል፣ በተለይ በኤርትራ በኩል ጉዳቱ ከፍተኛ ነው ማለታቸውን ዘግበዋል። በሁለቱ ሀገሮች መካከል የተለያዩ መቆራቆሶች ከዚህ በፊትም ቢከሰቱ የትናንቱ ግን በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። ዋና መቀመጫውን በቤልጅየም ብራስልስ ያደረገ የአውሮፓ ሕብረት የውጭ ፖሊሲዎች አማካሪዎች ቡድን በዛሬው ዕለት ባወጣው መግለጫ በኢትዮጵያና ኤርትራ ድንበር አካባቢ የተከሰተው ግጭት የማህበረሰብ ተቋማትን ማሳሰቡን ዘርዝሮ የአፍሪካ ሕብረት የአውሮፓ ሕብረትና ዩናይትድ ስቴትስ ለሰላም እንዲሰሩና ግጭቶቹ እንዲቆሙ ጥሪ አቅርበዋል። መግለጫው አክሎም በሁለቱ ሀገሮች መንግስታት መካከል የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ሁለቱ ወገኖች ራሳቸውን እንዲቆጥቡ በደፈናው መልእክት ማስተላለፍ ተገቢ አይደለም፣ ኃይልም የለውም፣ የህወሓት ጥቃት ሙሉ በሙሉ መወገዝ አለበት ብለዋል።
በተያያዘ ዜና በሰሜን ኢትዮጵያ በትግራይ ምስራቃዊ ክልል በተለይ ገርሁ ስርናይና ዛላምበሳ የገጠር አካባቢዎች ያሉ ነዋሪዎች ትናንት ከንጋቱ 10 ሰዓት ጀምሮ የተኩስ ልውውጥ መስማታቸውን በድንበር ከተሞች የሚኖሩ የአይን ምስክሮች ለአሜሪካ ድምጽ ሬዲዮ ገልጸዋል። ግርማይ ገብሩ በስልክ የጠየቃቸው የድንበሩ አካባቢ ሰዎች እንደሚገልጹት ህብረተሰቡ በተለይም ዛሬ ተረጋግቶ ዕለታዊ ኑሮውን በማካሄድ ላይ ነው ያለው።
በሰሜን ኢትዮጵያ በመስራቁ የትግራይ ክልል አካባቢ በተለይ በገርሁ ስርና የገጠር ከተማ የሚኖሩ ሰዎች እንደነገሩኝ ከሆነ ውጊያው ትላንት ሊነጋጋ ሲል ወደ 10 ሰዓት ገደማ ነበር የተጀመረው።
የትግራይ ህብረት አንግሆ አብለካለ 10 ሰዓት አካባቢ ጀምሮ
የቀላል መሳሪያ ድምጽ ሊነጋጋ ሲል 10 ሰዓት ላይ ጀምሮ እስከ ረፋዱ 4 እና 5 ሰዓት ድረስ አካባቢ ቆይቷል። የከባድ መሳሪያ ድምጽ ግን እስከ አመሻሹ ድረስ ይሰማ ነበር። እኛም ከየቤታችን ወጥተን በአካባቢው ነበር ያልነው። ምንም አይነት ቁስለኞችን አላየንም።
ሌላው የገርሁ ስርናይ ኗሪ ለስራ እንትጮ ከተማ ውስጥ እንደነበርና ውጊያው ትላንት ሲጀመር ወደ ገርሁ ስርናይ መምጣቱን ጠቅሶ የገርሁ ስርናይ ኗሪዎች በሁኔታው በመጠኑም ቢሆን መደናገጣቸውን ይገልጻል።
ምክንያቱም ዝነበረ ነጭ ሰዓት አንተመር ዝነበረ ነጭ ጻፍኩ መታት
ካለፈው የ1990 ዓመተ ምህረት ድብደባ በመነሳት የኤርትራ መንግስት ህዝቡንና ወታደሩን በአንድ አይን ስለሚያይ ዛሬም ይጨፈጭፈናል በሚል ስጋት ተኝቶ ያደረሰው ያለ አይመስለኝም። ሁኔታው ቀላል መስሎኝ ለስራ ወደ አካባቢው ሄጄ ነበር። አሁን ተመልሻለሁ። ህዝቡ ከከተማው እየወጣ ነበር። እንዲያውም የመጓጓዣ ታሪፍ 17 ብር የነበረው ከ30 እስከ 50 ብር እየከፈልን ከአካባቢው ሲወጣ ተመልክቻለሁ። በአሁኑ ሰዓት ግን ህዝቡ ተረጋግቷል።
በሌላ አቅጣጫ በዘላንበሳ ከተማ ያለው ሁኔታ ለመረዳት ወደ ከተማዋ ስልክ ደውዬ ነበር። የዘላንበሳ ነዋሪዎች የከባድ መሳሪያ ድምጽ ከጾሮና በኩል ማዳመጣቸውን እንዳለ ሆኖ በተረጋጋ መልኩ ዕለታዊ ኑሯቸውን እየመሩ እንዳሉ ነግረውኛል።
ናብቲ ማሊ ዘውግዕ ለይቲ ብፀረና ከባቢ እዩ ተተኽሲ ዝስማዕ ነይሩ ከቢድ ብረት እዩ ዝስማዕ ነይሩ ትማሊ ክሻዕ መሸት ቀፂ ኢሉ ውዒሉ እዩ ሎም ንግ እውን ግን ካብ ሰዓት ዓሰርተ ሓደ
ትናንት ከንጋቱ 10 ሰዓት ኣንስቶ በፀሮና በኩል የከባድ መሳርያ ድምፂ ሰምተናል። ዛሬም በተመሳሳይ ከንጋቱ 11 ሰዓት ጀምሮ እስከ ረፋዱ 5 ሰዓት አካባቢ የከባድ መሳርያ ተኩስ ድምፂ ይሰማ ነበር። እኛ በድምጽ የሰማነው እንጂ በአይናችን ያየነው ነገር የለም። ማን ነው የሚተኮሰው? ከየት በኩል ነው የሚተኮሰው? የምናውቀው ነገር የለም። በአካባቢያችን ደግሞ የታየ እንቅስቃሴ የለም። በተለይ በዛላምበሳ ከተማ ምንም አይነት የወታደሮች እንቅስቃሴ አይታይም። የንግድና የመንግስት ስራም እንደ ወትሮው ያለ ነው። በጣም የተረጋጋ ሁኔታ ነው ያለው። ምንም ችግር የለም።
እኔ በምገኝበት መቀለ ከተማም ምንም አይነት የውጊያ አውሮፕላኖች እንቅስቃሴ የታየ የለም። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደው እርምጃ አስፈላጊና ተመጣጣኝ ነበር ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ዓለም በሚያውቀው በየትኛውም ሚዛን እርምጃው ተመጣጣኝም አስፈላጊም አልነበረም ሲሉ ደግሞ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ከቅማንት የማንነት ጥያቄ ጋር በተያያዘ ለተፈጠረው ግጭት የአማራ ብሔራዊ ክልል መንግስት ህዝቡን ይቅርታ መጠየቅ እንዳለበት ሪፖርቱ ሀሳብ ያቀረበ ሲሆን የክልሉ አስተዳደር ቀደም ብሎ ይቅርታ መጠየቁን አስታውቋል። እስክንድር ፍሬው በሁለቱም ላይ ዝርዝር ዘገባ ይዟል።
ህዳር 2008 ዓ.ም በምዕራብ ሸዋ ደንዲ ወረዳ ግንጭ ከተማ የሚገኙ የመጀመሪያ ደረጃ ትምህርት ቤት ተማሪዎች ጥያቄ አነሱ። የትምህርት ቤታችን መሬት ተቆርሶ ለግለሰቦች ተሰጠ የሚለው ይህ የተማሪዎች ጥያቄ ግን በህብረተሰቡ ውስጥ የነበሩ ሌሎች ቅሬታዎችን አደባባይ ያወጣ ሰፊ የተቃውሞ እንቅስቃሴ አስከተለ። ይህ የግንጭ ቅሬታ ለዘንድሮው የኦሮሚያ ክልል የተቃውሞ እንቅስቃሴ መነሻ ሆነ። በዚህ እንቅስቃሴ ወቅት የነበረውን የሰብአዊ መብት አያያዝ ያጠናው የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን ያቀረበው ሪፖርት እንዳብራራው ኮሚሽኑና በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ የሚስማሙበት ብቸኛ ነጥብ የሚሆነው እንቅስቃሴው በአንደኛ ደረጃ ትምህርት ቤት ተማሪዎች መጀመሩን፣ በዚሁ እንቅስቃሴ ወቅት 173 ሰዎች መገደላቸውን፣ ከነዚህ መካከልም 14ቱ የጸጥታ ኃይል አባላት 14ቱ ደግሞ የመንግስት አመራር አካላት መሆናቸውን ሪፖርቱ አመልክቷል። በሁከትና በጥብጡ የተካፈሉ አካላት የእጅ ቦምብና የመሳሰሉትን መሳሪያዎች ሳይቀር ይዘው ይንቀሳቀሱ ነበር ሲልም አስረድቷል። እነዚህ አካላት ሰዎችን በመግደል አካል በማጉደል ቤቶችን በማቃጠል የማሳ ላይ ሰብል በማጥፋት እንደዚሁም መንግስታዊ ተቋማትንና የሀገር ውስጥ ኢንቨስትመንትን በማውደም ተግባር ላይ ተሰማርተው እንደነበርም ይዘረዝራል። በጸጥታ ኃይሎች የተወሰደው ርምጃም ተገቢና ተመጣጣኝ ነው ብሏል። የኮሚሽኑ ሊቀመንበር ዶክተር አዲሱ ገብረእግዚአብሔር ለሀገር ውስጥ የመገናኛ ብዙሃን ሲናገሩ ምክንያት ያሉትን አብራርተዋል።
ተመጣጣኝ ነው የተባለበትም ምክንያት የራሱ ዝርዝር ምክንያታዊ ነገሮች አሉ። በኦሮሚያ የተከሰተው ግጭት ብሎም ደግሞ ይህን ግጭት ወደ ህውከትና ብጥብጥ ሲያመራ በርካታ ሰው ህይወቱን አጥቷል። ንብረት ወድመዋል። የመንግስትም የህዝብም ንብረት ወድመዋል። የኢንቨስትመንት አውታሮች ወድመዋል። መሰረተ ልማቶች ተጎድተዋል። ይህንን ለመከላከል ይህንን ጸጥታ ኃይሉ ማለትም ከመከላከያ ሰራዊትም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሻም ገብተው ባያረጋጉት ኑሮ ባይቆጣጠሩት ኑሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር። ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው።
በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ግን ኮሚሽኑ የደረሰበትን ድምዳሜ አይቀበሉም።
በየትኛው ሚዛን ዓለም በሙሉ ባወቀበት ደረጃ በየትኛው ሚዛን የተወሰደው እርምጃ ተመጣጣኝም አይደለም አስፈላጊም አይደለም። ያለመሆኑ ደግሞ ኢትዮጵያ መንግስትም በይፋ የኦሮሞ ህዝብን ይቅርታ ጠይቋል። ጠቅላይ ሚኒስትሩ ጠይቋል። የኦሮሚያ መንግስት የሚባለው ጠይቋል። ምክር ቤቱም ጠይቋል። በአደባባይ በመልካም አስተዳደር ኢጦት ህዝቡ በቁጣ ተነስቶ አንዳንድ እርምጃዎች እንደወሰደ ለደረሰው ሁሉ ጥፋቱ ተጠያቂው የመንግስት አካላትና መዋቅር መሆናቸውን አምኖ እንደዚህ ባደረገበት ሁኔታ እንዳውም ህዝብን ወግኖ የህዝብን ችግርና ብሶት አጥንቶ ያቀርባል የሚባለው ኮሚሽን አስፈላጊና ተመጣጣኝ ነው ብሎ የኢትዮጵያ መንግስት እኮ ራሱ አስተዳደሩ ያላለውን ነው አስፈላጊና ተመጣጣኝ እርምጃ ወስደናል ብሎ ያልቻሉና ያልደፈሩትን ኮሚሽኑ እንደዚያ ደፍሮ ማውጣቱ አስቂኝም አስገራሚም ነው። ግን የኢትዮጵያ ህዝብ ምን እንደሆነ ምን እንደተደረገ የኦሮሞ ህዝብ ያውቃል።
ምርመራውና ማጣራቱ በጥንቃቄ የተካሄደ እንደሆነ ኮሚሽነሩ ዶክተር አዲሱ ገብረእግዚአብሔር ይናገራሉ።
ምርመራም ስለሆነ ምርመራ እንዲሁ ለብለብ አድርጋ የምታመጣው ሪፖርት አይደለም። ከእያንዳንዱ የህብረተሰብ ክፍል ከእያንዳንዱ ባለድርሻ አካላት ጋር በሚገባ ስራ ተሰርቶ የሚመጣ ጉዳይ ነው። ሁሉም በስሜት የሚናገሩን በስሜትም ሰብስበን የስሜት ሪፖርት ሊሆን አይችልም። ነገር ግን እውነታ ላይ ተመስርቶ በማስረጃ ተደግፎ እያንዳንዷን ጭብጥ የተቀመጠችዋን በሚገባ ኃላፊነት በተሞላበት መልኩ የተቀመጠ ጉዳይ ነው። ከእያንዳንዱ ጭብጥ ከእያንዳንዱ ምክረ ሀሳብ ጋር ተጠያቂነት አለ በሚልም የተካሄደበት መሆኑ ሊታወቅ ይገባል።
የማጣራቱን ተግባር ያከናወነው ኮሚሽን ገለልተኛ አይደለም የሚሉት ዶክተር መረራ ሪፖርቱም የዚህ ነጸብራቅ እንደሆነ ያምናሉ።
ከ97 ምርጫ በኋላ ፓርላማ ሁሉ የተሰየመው አጣሪ ኮሚሽን የሚባለው የከተመውን ችግርና መሪዎቹም ከሀገር የጠፉበት ሁኔታ የወሰኑትም ውሳኔ በግዳጅ እንዲቀይሩ የተደረገበት ሁኔታ ስላለ ይህ አዲስ አሰራር አይደለም። ኮሚሽን እንደዚህ የኢትዮጵያ መንግስት ለሽፋን ብሎ የሚፈጥራቸው ተቋማት ነጻም ገለልተኛም መሆን ስላልቻሉ እስካሁን ድረስ የሀገሪቱ ችግርም ፍርድ ቤትን ጨምሮ እነዚህ ነገሮች ናቸው። እነዚህ ተቋማት እንግዲህ የተፈጠሩበት አላማም ለዚህ ነው። በእውነት በሀቅ በህዝብ ላይ የደረሱ ጉዳቶችን በየጊዜው እየተከታተሉ ያጠኑ አስፈላጊ ርምት እርምጃዎች እንዲወሰዱ ለማድረግ ሳይሆን መንግስት ዲሞክራሲያዊ ነው፣ ፍትሐዊ ስርዓት ኢትዮጵያ ውስጥ አለ፣ ህገ መንግስታዊ ስርዓት ኢትዮጵያ ውስጥ አለ ለሚለው ሽፋን ለመስጠት የተፈጠሩ ስለሆነ ለእኔ አስገራሚ አይደሉም። እኛ ደግሞ በተደጋጋሚ ይህንንም ፈርተን በተደጋጋሚ ጠይቀናል። በገለልተኛና ነጻ አካል እንድጣራ በገለልተኛ ቋንቋው እንደዛ ነው ዓለም የሚያውቀውም አንድ መንግስት ጥፋት ሲያጠፋ እንደዚህ አይነት ነገሮች ሲደረጉ ገለልተኛና ነጻ አካል ነው መርምሮ አጥንቶ የሚገባ ውሳኔ መስጠት ያለበት እንደዛ ነው። የኢትዮጵያ መንግስት እንግዲህ ራሱ በሚቆጣጠረው መዋቅርና የራሱ ባለስልጣናት የራሱ ካድሬዎች በሚቆጣጠረው ተቋም እንደዚህ ያነገሩን አጥንተን አስፈላጊም ተመጣጣኝ እንዲሉ ነው የተፈጠሩት። ያንን ያሉ ይመስለኛል።
የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን ያዘጋጀው ሁለት የማጣራት ሪፖርቶችን ነው። በዚህም መሰረት ከቅማንት ህዝብ የማንነት ጥያቄ ጋር በተያያዘ የተፈጠረውን ግጭት የተመለከተው ሪፖርትም ለፓርላማው ቀርቧል። ሁለት የፖሊስ ኃይል አባላትን ጨምሮ 87 ሰዎች በዚሁ ግጭት መገደላቸውን ሪፖርቱ አመልክቷል። የማንነት ጥያቄው የዋሊደር ሳይባል ምላሽ ማግኘት እንደነበረበትም ገልጿል። ከ2001 እስከ 2007 ማለትም ለ6 ዓመታት መቆየት አልነበረበትም ነው ያለው። የአማራ ኮሚቴና የቅማንት አስተባባሪ ኮሚቴ በሚል የተደራጁ አካላት ለግጭቱ መባባስ ምክንያት መሆናቸውንም አስረድቷል። ኮሚሽኑ በዚሁ ሪፖርቱ የመንግስት የጸጥታ ኃይሎች ሳይቀሩ በግድያና በአካል ማጉደል ተግባር መሳተፋቸውን ጠቁሟል። በማውራና በአይከል የተሰማራው የክልሉ ልዩ ኃይል በዚሁ ተግባር እጁ እንዳለበት መረጋገጡን ያስታወቀው እናም ግጭቱ የተከሰተውና ጉዳትም ያስከተለው የቅማንት የማንነት ጥያቄ በወቅቱና ህገ መንግስቱ በሚፈቅደው መልኩ ተግባራዊ ባለመደረጉ እንደሆነ የሪፖርቱ እምነት ነው። ለዚህም የክልሉ መንግስት ህዝቡን በይፋ ይቅርታ መጠየቅ ይኖርበታል ብሏል። ክልሉ ሪፖርቱ ሲደርሰው ማድረግ ያለበትን እንደሚያደርግ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አስታውቀዋል። ከዚህ በፊትም ቢሆን ይቅርታ ጠይቋል ነው ያሉት ቃል አቀባዩ አቶ ንጉሱ ጥላሁን።
ግጭቱ በተፈጠረበት አካባቢ የደረሰው ጉዳትን አስመልክቶ የክልሉ መንግስት ችግሩን ለመፍታት ሲረባረብ ነበረ። ከዛም በኋላ ከህብረተሰቡ ጋራ ውይይት አድርጓል። ውይይትም አድርጎ በደረሰው ጉዳት የክልሉ መንግስት ያዘነ መሆኑን እና በዚህም ምክንያት በመጣው ጉዳት ለህብረተሰቡ ጉዳት ለደረሰባቸው ወገኖች መጀመሪያ ችግሩን በመፍታት በመረጋጋት በማምጣት ከዛም በመቀጠል ችግሮቹ በየደረጃው እንዲፈቱ በማድረግ በባለቤትነት የሚንቀሳቀስ መሆኑንና ችግሩን በመድረሱ የተሰማው ሀዘን ከፍተኛ መሆኑን ገልጾ ከህብረተሰቡ ጋር መግባባት ላይ ደርሷልና ህብረተሰቡንም እዛ አካባቢ ችግር በተፈጠረባቸው አካባቢዎች በይፋ ይቅርታ ጠይቋል። ስለዚህ ኮሚሽኑ ያስቀመጠው አቅጣጫ በተመለከተ በግልጽ ገና ሪፖርቱ ስላልደረሰ በክልል መንግስት ደረጃ የተቀመጠውን አቅጣጫ ያው በሚዲያ ከመስማት ውጪ እንደ ግለሰብ ግልጽ በይፋ ሪፖርቱ ሲመጣ ሪፖርቱን አስመልክቶ በተቀመጠው አቅጣጫ መሰረት የክልሉ መንግስት የሚፈጽማቸውን ጉዳዮች ይፈጽማል ማለት ነው እና በይቅርታም ባለፈ የክልሉ መንግስት መስተዳድር ምክር ቤት ወይም ካቢኔ የሚባለው ችግሩ በደረሰባቸው አካባቢዎች ግለሰቦችን ከችግር ለማውጣት ችግሮችን ከመለየት ባለፈ የተለያዩ እርምጃዎች መወሰድ እንዳለባቸው አቅጣጫ አስቀምጦ ግለሰቦች የሚቋቋሙበት ተጎጂዎች የሚቋቋሙባቸው ቤት የተቃጠለባቸው፣ ንብረት የተዘረፈባቸው፣ ሱቅ የተዘረፈባቸው እና ችግር ያለባቸው የዕለት እርዳታ የሚፈልጉ ወገኖች በሙሉ ድጋፍ የሚያገኙበትን አቅጣጫ አስቀምጦ ይሄንን አሁን እየፈጸመና አፈጻጸሙንም እየተከታተለ ነው ያለው የክልሉ መንግስት።
አንዳንድ ተቃዋሚ ፓርቲዎች በበኩላቸው በኮሚሽኑ ሪፖርት አለመደሰታቸውን እየገለጹ ነው። ከነዚህ አንዱ የሆነው የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን የወልቃይት የማንነት ጥያቄ ሳይፈታ ስለ መፍቴ ማውራት አይቻልም ይላሉ።
እንዴት አድርጎ ነው መፍቴ ያገኘው? ወልቃይት ላይ ይሄ ችግር የለም እንዴ? አሁን ሮሮ የለም እንዴ? አሁን ለቅሶ የለም እንዴ? አሁን የህዝቡ ብሶት የለም እንዴ? አሁን መጣ የመንግስት ፕራይቨሲ የማተራመስ ችግር የለም እንዴ? እና መፍትሄ የህዝብ ጥያቄ መፍትሄ ያገኘ ማለት እንዴት ያለ መፍትሄ ነው? እስኪ ንገረኝ። እኔ በጣም ይገርመኝ እኮ የተወሰነ የማረጋጋት ስራ እኮ አልተሰራም እኮ ነው እያልን ያለ ነው እኛ።
እርስዎ እንዴት ነው አሁን እንግዲህ ሪፖርቱ ያተኮረው በቅማንት ህዝብ የማንነት ጥያቄ ላይ ነው አቶ አዳነ እንደሚያውቁት። እርስዎ አሁን በወልቃይት ካለው ጥያቄ ጋርም አገናኝተውታል? እሱን ያብራሩልኝ እስቲ።
ወልቃይት ህዝብ አካባቢ ላይ ያለ ከፍተኛ የሆነ የማንነት ጥያቄ አለ። እንዲያውም ህዝቡ የራሱ ወኪል ሁሉ መድቦ እስከ አዲስ አበባ ድረስ ልቆ የራሱ መፍትሄ እንዳላገኙና እስከ ፌዴሬሽን ምክር ቤት ድረስ ሄደው እነዛ መልስ እንዳልተሰጣቸው እኮ አደባባይ ሚስጥር እኮ ነው እስክንድር።
በዚህ ቅሬታ ላይ ያላቸውን አስተያየት የጠየኳቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ተከታዩን መልሰዋል።
በነገራችን ላይ የወልቃይት አካባቢ የሚለው የወልቃይት አካባቢ በትግራይ ክልል ያለ ነው። ከዛ ውጭ ግን በየቦታው ያሉ ችግሮችና የሚፈጠሩ ግጭቶች በተመለከተ የክልሉ መንግስት ማናቸውንም ጉዳዮች በራሱ እያስተካከለ እየፈታ የመሄድ ብቃትም አቅምም ልምድም አለው። ይሄንን ይፈጽማል። ከዛ ውጭ ግን የተባለው ፓርቲ ያነሳውን ትችትና ግምገማ በተመለከተ የፓርቲው ወይም የድርጅቱ ግምገማ ነው የሚሆነው። በእኛ በኩል ግን የክልሉ መንግስት አሁንም ቀደም ሲል የተከሰቱ ችግሮችን አሁን ባለንበት ወቅት እንኳን ችግር ቢከሰት ችግሮቹ ከህብረተሰቡ ጋር የሚፈቱበትን አግባብ በመምከር በመወያየት እና ከመከሰታቸውም በፊት ችግሮች እንዳይከሰቱ በማድረግ ሰፊ ልምድ ያለው ክልል ነው። ይህንኑ እየፈጸመ ነው ያለው እና የበቂነት አለበቂነት ጉዳይ በተነሳው ፓርቲ እይታ ነው የሚሆነው ማለት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ያቀረባቸውን ሁለት የማጣራት ሪፖርቶች በተመለከተ ያደረኳቸው ቃለ መጠይቆች ሰፋ ያሉ ርዕሰ ጉዳዩም ቀጣይ ውይይት የሚጋብዝ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለምሽቱ የያዝነው የመጨረሻው ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኦርላንዶ ፍሎሪዳ የተፈጸመውን ግድያ አስመልክተው በሰጡት ጋዜጣዊ መግለጫ በዩናይትድ ስቴትስ ታሪክ እስከ ዛሬ ከደረሱት ሁሉ አሰቃቂው ግድያ ሲሉ ገልጸውታል። ፐልስ በመባል በሚታወቀው የተመሳሳይ ጾታ አፍቃሪዎች የምሽት ክበብ ውስጥ የተፈጸመው ግድያ 50 ሰዎች የሞቱበት ሲሆን ሌሎች ከ50 በላይ ማቁሰሉ ተሰምቷል። የከተማዋ ባለስልጣኖች ግድያው የሽብር ተግባር መሆኑን ለማጣራት ምርመራ ላይ መሆናቸውን ተናግረዋል። ዝላቲካ ሆክ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
ቅዳሜ ዕለት ለሊት በዩናይትድ ስቴትስ ግዛት ፍሎሪዳ ከተማ ፐልስ በተባለው የተመሳሳይ ጾታ አፍቃሪዎች የምሽት ክለብ ውስጥ የአፍጋኒስታን የዘር ሐረግ ባለው በ29 ዓመቱ አሜሪካዊ ኦማር ማቲን የደረሰውን የጅምላ ግድያ ፕሬዚዳንት ባራክ ኦባማ በአሜሪካና እሴቶቿ ላይ የተካሄደ ጥቃት ነው ብለውታል።
This was an act of terror and an act of hate. And as Americans, we are united.
ይህ ጥቃት የጥላቻና የሽብር ተግባር ነው። በአሁኑ ሰዓት ሁላችንም አሜሪካውያን በአንድነት ሐዘን ላይ ነን። ዜጎቻችንንም ከእንዲህ አይነቱ አደጋ ለመከላከል መፍትሄ በማበጀት ላይም ነን።
ፕሬዚዳንት ኦባማ ጨምረው ሲናገሩ እንዲህ አይነቱ አሰቃቂ ተግባር ሊፈጸምና እውል ሊሆን የቻለበት ዋናው ምክንያት በአሜሪካ መሳሪያ ማግኘት በጣም ቀላል በመሆኑ ነው ብለዋል።
እንደዚህ አይነት ሀገር ለመገንባት ፍላጎታችን መሆኑን መወሰን አለብን። በዚህ ጉዳይ ላይ እርምጃ አለመውሰድም ውሳኔ ነው።
ግድያውን የፈጸመው የ29 ዓመቱ ኦማር ማቲን የአፍጋኒስታን የዘር ሐረግ ያለው አሜሪካዊ ነው። በፍሎሪዳ ግዛት ኦርላንዶ ከተማ ፐልስ በተባለው የተመሳሳይ ጾታ አፍቃሪዎች ክለብ ከሌሊቱ 8 ሰዓት ገብቶ ክለብ ውስጥ በነበሩ 300 ሰዎች ላይ ተኩስ መክፈቱን የዓይን እማኞች ተናግረዋል። በክለብ ውስጥ የነበሩት አንዳንድ ሰዎች በጀርባ በር በኩል ማምለጥ መቻላቸውን፣ ሌሎች ደግሞ ከታች በኩል ካለው የክለቡ ክፍል መሬት ላይ በመደበቅ ከተኩሱ ለማምለጥ መቻላቸው ታውቋል። ከአደጋው የተረፈችው ሮዚ ፌቦ ስለ ሁኔታው ትናገራለች። መጀመሪያ የሰማሁት ድምጽ ሙዚቃው ነበር የመሰለኝ። ከዛ አየሁት። ከ20 እስከ 30 ጫማ ርዝመት ያለው ሆኖ በያዘው መሳሪያ ወደ ህዝቡ መተኮስ ጀመረ። ሁሉም ሰው ወደ መሬት ወደቀ። ግድያውን የፈጸመው ግለሰብ በቦታው ከደረሱ የፖሊስ ኃይሎች ጋር በተካሄደ የተኩስ ልውውጥ መሞቱም ታውቋል። የፖሊስ ባለስልጣኖች ግለሰቡ ከአክራሪ እስልምና እምነት ተከታዮች ጋር የተያያዘ መሆኑን ለማረጋገጥ ምርመራ ላይ መሆናቸውን ገልጸዋል። በአሜሪካ የሚገኙ የእስልምና ሃይማኖት መሪዎች በበኩላቸው ድርጊቱን በመኮንን የዜና አውታሮች ሁኔታውን ከማባባስና ስሜታዊ ከሆነ ዘገባ እንዲቆጠቡ ጥሪ አቅርበዋል። ዋሽንግተን ዲሲ የሚገኘውና ፈርስት ሂጅራ ፋውንዴሽን የተባለው የኢትዮጵያ ሙስሊሞች ድርጅት በበኩሉ ድርጊቱን አውግዞታል። የድርጅቱ መሪ አቶ ነጂብ መሐመድ ድርጊቱን የፈጸመው ግለሰብ ሙስሊም ከመሆኑ ውጪ ከእስልምና ጋር ምንም ግንኙነት የለውም ብለዋል።
በጣም የሚያሳዝን ነው። እርግጥ ነው ሰውየው ሙስሊም ነው፣ እዚህ ሀገር ተወልዶ ያደገ ነው፣ አመጣጡ ከአፍጋኒስታን ነው። ለማንኛውም ከእስልምና ጋር የተገናኘበት ምክንያት እሱ ሙስሊም መሆኑ ብቻ ነው እንጂ እስልምና እንደዚህ ያለውን ጉዳይ በጣም ያባብዛል። ንጹሐንን የመግደል፣ ንጹሐንን የማሰር ይሄ ሁሉ በእኛ ሃይማኖት የተከለከለ ነው። ነገር ግን ማንም ሰው ሃይማኖት አለኝ የሚል ሁሉ ሃይማኖቱ ያዘዘውን የሚሰራ አይደለም። ይሄ የሚወገዝና ማንም ሰው ይህንን ነገር የሚቀበለው የለም። በተለይ ሙስሊም ሆኖ የዚህ አይነት ስራ መስራት ከፈጣሪ ጋር መጣላት ነው።
የጅምላ ግድያውን የፈጸመው የ29 ዓመቱ ኦማር ማቲን አባት ሳዲቅ ማቲን በዚህ ቅዱስ በሆነው የረመዳን ጾም ወቅት ልጃቸው እንዲያለ ድርጊት ሊፈጽም የቻለበት ምክንያት ግራ እንዳጋባቸው ተናግረዋል። እኔ ለዚህ ምክንያቱ ምን እንደሆነ አላውቅም፣ በልቡም ይህን ያህል ጥላቻ እንዳለም አላውቅም ብለዋል። ይህ በዩናይትድ ስቴትስ ታሪክ አሰቃቂ የተባለውን የጅምላ ግድያ በርካታ የአሜሪካ ባለስልጣናትና ፖለቲከኞችም እያወገዙት ይገኛሉ። የመጪው ፕሬዚዳንታዊ ምርጫ እጩዎችም ድርጊቱን በማውገዝ መግለጫ በመስጠት ላይ ይገኛሉ።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ዜዎች እንደምን አላችሁ? ውድ አስተያየት ሰጭ አቶ ሰለሞን አባተ የሚያቀርባቸው ዝግጅቶች ከጊዜ ጊዜ እየተሻሻሉ ጥራትና ቁም ነገር እየያዙ የመጡበት ሁኔታ ነው እና እንዲበረታ ነው። ቀደም ሲል ትንሽ መጠኑም ሁሉም የመንዛዛት አይነት ባህሪ ነበረው። አሁን ግን ከሁለት ወራት በኋላ አንደኛ የሚሸፍናቸው ይዘቶች በዲካና በዘርፋቸው በጣም ብዙ ናቸው። በሁሉም ሙያዎች ላይ ጥሩ ግንዛቤ ያለው ሰው ማገኘት ለውጥ እያመጣ ነው። የበለጠ ታምር ትሰራለህ፣ በርታ ለማለት ነው። በርታ ተበራታ ባይባይ።
ሄሎ ቪዎች ጤና ይስጥልኝ፣ እንደምን አላችሁ? በኢትዮጵያ አትሌቲክስ ፌዴሬሽን እና በአትሌቲክሶች መካከል በተፈጠረው ውዝግብ የተፈጠረውን አድምጬ ነበረ። ቀነኒሳ 2016 ላይ በሚካሄደው ውድድር ያለመመረጡ በጣም በእውነት የሚያሳዝን ነው። እሱ ለኢትዮጵያ ሕዝብ በጣም ይዙም ሌጀንድ የሆነ አትሌታችን ነው። የምኛ ደግሞ የምናየው በማራቶን ላይ የወርቅ ሜዳሊያ መጣ አልመጣ እሱ ከአንድ ወርቅ ሜዳሊያ በላይ ነው። ምክንያቱም ብዙ ወርቅ ሜዳሊያዎች ሰጥቶናል። ሂዝ ሌጀንድ አትሌታችን ነው እና በእውነት አትሌቲክስ ፌዴሬሽኑ ይህንን ታሳቢ በማድረግ ያለምንም መስፈርት በማራቶን ውድድር ላይ እንዲሳተፍ ማድረግ አለባቸው ነው። ብቃት አለኝ እስካለና እስካምን ድረስ በቀጥታ በቡድን ውስጥ መካተት አለበት ብዬ አምናለሁ። ቴንኪ አመሰግናለሁ። ዜ አብይ ነኝ ከአሜሪካ።
እንግዲህ ቢዎች ሁልጊዜ ዘውትር አድማጫችሁ ነኝ። በርቱ፣ ተበረታቱ ለማለት እወዳለሁ። አሁን አስተያየት ለመስጠት የፈለግኩት በአትሌቲክሱ ዙሪያ የተነሳውን ውዝግብ በተመለከተ ነው። በጣም የሚያሳዝን ነው። እንደ ቀነኒሳ አይነት ምርጥ አትሌቶች ለመሰረት አይነት ነው ምርጥ የሆኑ አትሌቶች በዚህ ውድድር ላይ አለመሳተፋቸው በጣም የሚያሳዝን የሚያሳፍር ነገር ነው እና ከዚህ በፊት ውጤታማ የሆነው የኢትዮጵያ አትሌቲክስ የአመራር ሲስተም የሚቀየርበት ምን አይነት ምክንያት አለ? ጥሩ ውጤት ያስመዘገቡትን የሩጫ ኮቻችንን የእግር ኳስ ኮቻችንን በማባረር ሌላ በመተካት እግር ኳሳችን እንደገና ወደኋላ እንዲመለስ ተደርጓል እና አሁን ደግሞ አትሌቲክሱ አንድ ያለን ልዩ መለያችን ነው፣ ያንን መለያችንን ሊያጠፉት ነው እና ይህ በጣም የሚያሳፍር በጣም ብዙ ውይይት መደረግ ያለበት ነገር ነው እና ምክንያቱም ኢትዮጵያ የምትታወቀው አንድ በሩጫ ነው፣ ሁለተኛ በድርቅ ነው እና በጥሩ ስም የሀገራችንን ስም በጥሩ ተግባር በጥሩ ሁኔታ ሌሎች ሀገሮች የሚያደንቋቸውን አትሌቶች ይብን በተለያየ በትላልቅ ዜናዎች በጣም ስማቸው ገኖ ያሉ አትሌቶች ለሌሎቹም ኮንፊደንስ የሚሆኑት ይህ ለሌሎች ኤክስፒሪንሳቸውን የሚጠቅም የሆኑ አትሌቶችን ማስቀረት በጣም በጣም አሳፋሪ፣ ሀገሪቱ ምን አይነት ሁኔታ ውስጥ እንዳለች የሚያሳይ አሳዛኝ ተግባር መሆኑን ለመግለጽ ፈልጋለሁ። ስሜ ደጀን ይባላል፣ ከካሊፎርኒያ። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። በተለይ በፕሮግራሞቻችን በስርጭቶቻችን በቀረቡ ቅንብሮችና ዘገባዎች ላይ ቢሆን ይመረጣል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። አሁን ወደ ሁለተኛው አጋማሽ እንሸጋግራለን። በቅድሚያ የሚቀርበው የስፖርት ክፍለ ጊዜ ይሆናል። አዘጋጅና አቅራቢ ሶሎሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። 24 ቲሞች ለ30 ቀናት የሚፋለሙበት የ2016ቱ የአውሮፓ እግር ኳስ ዋንጫ ውድድር ፈረንሳይ ውስጥ ተጀምሯል። ዩናይትድ ስቴትስ እያስተናገደች ያለችው ኮፓ አሜሪካም ተፋፍሞ ቀጥሏል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። ኮፓ አሜሪካ ሴንቲናሪዮን ላስቀድም። መቶኛ ዓመቱን የሚያከብረው የአሜሪካ ዋንጫ ቀጥሏል። በመክፈቻው 2-0 በኮሎምቢያ የተሸነፈችው ዩናይትድ ስቴትስ ባለፈው ማክሰኞ ኮስታሪካን 4-0፣ ቅዳሜ ዕለት ፓራጓይን 1-0 አሸንፋ የኤ ምድቧን በ6 ነጥብ እየመራች ነው። ሄይቲን 7-1 ያሳፈረው ዝነኛው ብራዚልም በፔሩ 1-0 መሸነፉ ብዙዎችን አስገርሟል። ፔሩ ከኤኳዶርም ጋር ብርቱ ፍልሚያ አድርጎ እኩል 2-2 ነው የተለያየው። ሜክሲኮ ጃሜይካን 2-0 ሲረታ፣ ቺሌ ቦሊቪያን 2-1፣ አርጀንቲና ፓናማን 5-0 አስደንግጧል። በዚህ ውጤት መሠረት ቀደም ሲል እንዳልኩት ከኤ ምድብ ዩናይትድ ስቴትስ በ6 ነጥብ አናት ላይ ጉብ ብላለች። ኮሎምቢያ በአንድ ግብ ልዩነት ተበልጣ ተመሳሳይ 6 ነጥብ ይዛ ሁለተኛ ናት። ከቢ ምድብ ፔሩ በ7 አንደኛ፣ ኤኳዶር በ1 ነጥብ ተበልጦ ሁለተኛ፣ የዲን አርጀንቲና በ6 ነጥብ ይመራል። ቺሌ በ3 ይከተላል። የሲን ሜክሲኮና ቬኔዙዌላ እኩል በ6 ነጥብ በጎል ተበላልጠው ይመራሉ። በእስካሁኑ ጨዋታ ኮከብ ግብ አግቢዎች ደግሞ የአርጀንቲናው ሜሲና የብራዚሉ ኩቲኖ 3-3 አላቸው። ከዩናይትድ ስቴትስ ዴምሲ፣ ከፓናማ ፔሬዝ፣ ከኮሎምቢያ ሮድሪጌዝ፣ ከብራዚል አውጉስቶ፣ ከኤኳዶር ቫለንሲያና ከቺሌ ቪዳል ሁሉም እኩል 2-2 ጎሎች አግብተዋል። ወደ ዩሮ 2016 ስናልፍ በመክፈቻ ሁለት አስተናጋጅ ፈረንሳይና ሩሜንያ ተጋጥመው ፈረንሳይ 2-1 አሸንፋለች። በሌሎች ምድብ ጨዋታዎች እንግሊዝ ከሩሲያ 1-1 አቻ ተለያይተዋል። የሁለቱ ቡድኖች ደጋፊዎች ከጨዋታው በፊትና በኋላ ስታዲየም ውስጥ ተደባድበዋል። በተለይ እነዚህ የኳስ ሜዳ ረብሸኞች በዚህ የሚቀጥሉ ከሆነ የፈረንሳይ ፖሊስ እንደማይታገስ ፌዴሬሽኑም ቡድኖቹን ከጨዋታ ለማገድና ደጋፊዎቹንም ከስታዲየም እስከ ማባረር የሚደርስ እርምጃ እንደሚወስድ ለፊፋ ደብዳቤ መላኩ ተገልጿል። በመዝናኛ አካባቢዎች የአልኮል መጠጥ እንዳይሸጥ የታገደ ሲሆን ቁጥጥሩም ተጠናክሮ ቀጥሏል ተብሏል። ወደ ጨዋታዎቹ ስመለስ ጀርመን ዩክሬንን 2-0፣ ፖላንድ ሰሜን አየርላንድን 1-0፣ ዌልስ ስሎቫኪያን 2-1 ረትተዋል። ዛሬ ምሽት 4 ሰዓት ላይ ቤልጅየምና ጣሊያን የሚያደርጉት ጨዋታ በናፍቆት እየተጠበቀ ነው። ለሀገር ውስጥ እግር ኳስና አትሌቲክስ ዜና ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል ተከታዩን ይዟል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ከ20 ዓመት በታች ብሔራዊ እግር ኳስ ቡድን ከጋናቸው ጋር ትናንት ዳላ ላይ ሊያደርጉት የነበረው የመልስ ጨዋታ በጣም ከባድ ዝናብ ወደ ዛሬ መሸጋገሩ ይታወሳል። ዛሬ ሁለቱ ቡድኖች ተጫውተው የጋና ወጣት ብሔራዊ ቡድን 4-0 በማሸነፍ በአጠቃላይ ውጤት 5-2 ወደ ቀጣዩ ማጣሪያ አልፏል። በዚህም መሰረት የኢትዮጵያ ወጣት ቡድን ከቀጣዩ ማጣሪያ ውጭ ሆነዋል ማለት ነው። በሌላ የእግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን በነበረበት የአፍሪካ ዋንጫ ማጣሪያ ተቋርጦ የነበረው የኢትዮጵያ ፕሪምየር ሊግ 22ኛ ሳምንት ጨዋታ ካለፈው ረቡዕ ጀምሮ በተከታታይ ቀኖች ቀጥሎ ተካሂደዋል። ከዚህ ጎን ለጎንም በተለይ አርብ ኢትዮጵያ ቡናና ሐዋሳ ከነማ በተገናኙበት ጨዋታ ከመቼውም ይበልጥ የከፋ ረብሻና ብጥብጥ ተነስቶ በደጋፊዎችና በፖሊስ መካከል ስቴዲየሙና አካባቢውን የጦር ሜዳ አስመስሎ አልፏል። የብጥብጡ መነሻ ሐዋሳ ከነማ በቡና ላይ ጎል ካገባ በኋላ ተገቢ አይደለም በማለት የቡና ደጋፊዎች ከየአቅጣጫው ድንጋይና ሌላ እንቁሳቁስ በመወርወር ከመወርወርም አልፈው ሜዳውን ወረውታል። በስቴዲየሙና ከስቴዲየሙም ውጭ በተከሰተው ረብሻ
ብዙዎች ጉዳት ደርሶባቸዋል። የስታዲየም ወንበሮች ተነቃቅለው ተበላሽተዋል። አላፊ አውቶቡስም የግል ተሽከርካሪዎችም መስታወታቸው ረግፏል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ በአጥቂው ላይ ከበድ ያለ የቅጣት ውሳኔ ያስተላልፋል ተብሎም ይጠበቃል። የኳስ ሜዳ ብጥብጡ በአዲስ አበባ ስቴዲየም ብቻ ሳይሆን በአክሱም ከተማም የደጋፊዎች ብጥብጥ እስከ ምሽት የዘለቀ ድብድብ መከሰቱ ተነግሯል። ወደ ጨዋታዎቹ ስመለስ ረቡዕ ቅዱስ ጊዮርጊስ ከአርባ ምንጭ ከነማ 1-1 አቻ ሲወጡ ኤሌክትሪክ በሲዳማ ቡና 5-0 ተሸንፏል። ደደቢት ዳሽን ቢራን 4-1 ረትቷል። ቅዱስ ጊዮርጊስ በ45 ፕሪሚየር ሊጉን ሲመራ አዳማ ከነማና ኢትዮጵያ ቡና በ36 እና በ35 ሁለተኛና ሶስተኛ ሆነው ተከትለዋል። የጊዮርጊስ ደጋፊዎችም ዘንድሮም ዋንጫው የኛ ነው ማለት ጀምረዋል። በአትሌቲክስ ዜና የመላው ዓለም ሕዝብ በታላቅ ጉጉት የሚጠብቀው ታላቅ የስፖርት ድግስ ላይ ተሳታፊ ስፖርተኞች የመጨረሻ ምዕራፍ ልምምዳቸውን በማጠናቀቅ ወደ ስፍራው የሚሄዱበትን መርሃ ግብር እየጠበቁ ነው። ሩጫው ዘርፍ በተለይም በረጅም ርቀት የኢትዮጵያ አትሌቶች ትልቅ ስምና ዝና አላቸው። ኢትዮጵያ የሪዮ ኦሎምፒክ የማራቶን ተወዳዳሪዎቿን በሁለቱም ጾታ አሳውቃለች። በሌሎች ርቀቶችም በሶስት ሳምንት ጊዜ ውስጥ እንደሚታወቁ ፌዴሬሽኑ አስታውቋል። ከሶስቱ የወንድ ማራቶን ተወዳዳሪዎች ሁለቱ አትሌት ተስፋዬ አበራና አትሌት ለሚ ብርሃኑ 1.92 ሜትር እና 1.80 ሜትር ቁመተ መለሎች ናቸው። በቅርቡ በሪዮ ጎዳና ላይም እንደ አቦ ሸማኔ ሲወረወሩ እናያቸዋለን። የ22 ዓመቱ ለሚ ብርሃኑ ባለፉት 3 ዓመታት ከአንዱ በስተቀር በአራት ውድድሮች ድል የተቀዳጀ ጠንካራ አትሌት ነው። ቀጣዩ ድልህስ ብየው ነበር በልበ ሙሉነት ሪዮ ኦሎምፒክ እንደሚሆን ነግሮኛል። አትሌት ለሚ ብርሃኑ፣ አትሌት ተስፋዬ አበራና አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ የማራቶን ተወዳዳሪዎች ናቸው። በመጨረሻም ባለፈው ሳምንት በአትሌቲክስ ፌዴሬሽንና ታላላቅ አትሌቶች መካከል ተካሮ የነበረው ተቃውሞና ማዶ ለማዶ ሆነ መወቃቀስ አብቅቶ ሁለቱም ወገኖች ተገናኝተው መግባባት ላይ መድረሳቸው ታውቋል። ፌዴሬሽኑ በአትሌት ኃይሌ ገብረስላሴ የሚመራውን 10 አባላት ያሉት ኮሚቴ ተቀብሎ 3 ሰዓት በፈጀ ስብሰባ ውይይት በማድረግ የሪዮ ኦሎምፒክ ቡድኑን በጋራ ስለሚያግዙበት ሁኔታ ተስማምተዋል። ለመስራት ያቀዳችሁትን በደብዳቤ መግለጽና እኛም ምላሹን በአግባቡ ሰጥተን ወደ ተግባር በአፋጣኝ መግባት እንችላለን። ሁለቱም የተስማሙበት ሀሳብ ነው። የሆነ በእኔ በኩል ያለው ሰለሞን አመሰግናለሁ።
ገዛኝ ጽዮን መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የሰኞ ምሽት ስርጭት ነው። አሁን የሚቀጥለው አፍሪካ ነክ ርዕሶች ፕሮግራም ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ።
በምሽቱ ዝግጅቷ የደቡብ ሱዳን ፕሬዚዳንት ሳልቫኪርና ተቀዳሚ ምክትል ፕሬዚዳንታቸው ሪያክ ማቻር በህብረት ያቀረቡት ነው የተባለ ጽሁፍ ባለፈው ማክሰኞ በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ መውጣቱን ታስታውሳለች። ጽሁፉ በእርስ በርሱ ጦርነት ወቅት የጦር ወንጀል የፈጸሙት ለፍርድ መቅረብ የሚችሉበትን ሁኔታ የወንጀል ችሎት መመስረት በአገሪቱ ያለመረጋጋት ሊያስከትል ስለሚችል የእርቅና ፍትህ ኮሚሽን ቢመሰረት ይሻላል ይላል። ይሁንና ተቀዳሚ ምክትል ፕሬዚዳንት ጽሑፉን በማቅረብ ተግባር ላይ እንዳልተሳተፉ ገልጠው የወንጀል ችሎት መመስረትን እንደሚደግፉም ቃል አቀባያቸው ጠቁመዋል። ዘጋቢያችን ጄሰን ፓትኪን ከጁባ ያደረሰውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛቀርባለች።
የደቡብ ሱዳን ፕሬዚደንት ሳልቫኪርና ተቀዳሚው ምክትል ፕሬዚደንት ሪያክ ማቻር በህብረት አቀረቡት የተባለው ባለፈው ሳምንት ማክሰኞ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ የወንጀል ችሎትን የመሳሰሉት የቅጣት እርምጃዎች የሀገሪቱን መረጋጋት ሊያደፈርሱ ስለሚችሉ የደቡብ አፍሪቃንና የሰሜን አየርላንዱን አይነት የሀቅና እርቅ ኮሚሽን ማቋቋም እንደሚሻል ያስገነዝባል። ሂማን ራይትስ ዋች የተባለው መሰረቱ ዩናይትድ ስቴትስ የሆነው የሰብአዊ መብት ድርጅት የአፍሪቃ ህብረት በስምምነቱ መሰረት የወንጀል ችሎት እንዲቋቋም ጥሪ አድርጓል። ባለፈው ነሐሴ ወር የደቡብ ሱዳን የሰላም ስምምነት በተደረገበት ወቅት የጦርነት ወንጀል በመፈጸም የሚጠረጠሩትን ሰዎች ለፍርድ ለማቅረብ የወንጀል ችሎት እንደሚመሰረት ተጠቅሶ ነበር። የወንጀል ችሎት መመስረት የአፍሪካ ህብረት በደቡብ ሱዳን ተጠያቂነት አለመኖርን እንደማይቀበልና ደቡብ ሱዳን ውስጥ የእርስ በርስ ጦርነት በተካሄደበት ወቅት ወንጀል የፈጸሙ ሰዎች ለፍርድ እንዲቀርቡ እንደሚፈልግ ያሳያል ሲሉ በሂውማን ራይትስ ዋች የዓለም አቀፍ ፍትህ ፕሮግራም ተባባሪ ዳይሬክተር ኤሊስ ኬፕለር ተናግረው ነበር። ይሁንና ምክትል ፕሬዚደንት ሪያክ ማቻር ጽሑፉን በማቅረብ ተግባር ውስጥ እንዳልተሳተፉና የወንጀል ችሎት መቋቋሙን እንደሚደግፉ ቃል አቀባያቸው ተናግረዋል። የፕሬዚደንት ሳልቫ ኪር ቃል አቀባይ ኤተኒ ዌክ ኤተኒ ግን የወንጀል ችሎት መመስረቱ ሀገሪቱን ወደ ግጭት ሊመልሳት ይችላል ይላሉ። የደቡብ ሱዳን ሁኔታ ቋፍ ላይ ነው ያለው። ወደ ወንጀል ችሎት ልትወስዳቸው የምትፈልጋቸው ሰዎች የታጠቁ ናቸው። የተጋለጡ መስሎ ሲሰማቸው ትርምስ ሊፈጥሩ ይችላሉ ሲሉ አስገንዝበዋል። ይሁንና በርካታ ከጦርነቱ በሕይወት የተረፉ ደቡብ ሱዳናውያን የሚያቀርቡት አብይ ጥያቄ ፍትህ የማግኘቱ ጉዳይ ነው። ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ወንጀል የፈጸሙ የመንግስት አባላት ከፍትህ ለማምለጥ የሚያደርጉት ጥረት ነው ሲሉ ኤድመንድ ያካኔ የተባሉ የሰብአዊ መብት ተሟጋች ገልጸዋል። ይህ ለእኔ የሚያረጋግጠው እንደ ፖለቲከኞች ግጭቱን እንዴት ስልጣንን ለማዳበር እንደሚጠቀሙበት ነው። ምክንያቱም ግጭት ስልጣንን ለማጠናከር አማራጭ አይሆንም ብለው የሚያስቡ ቢሆን ኖሮ ለወደፊት ግጭት ስልጣን ለማጠናከር መሳሪያ እንዳይሆን ሲሉ ፍትህን ባራመዱ ነበር። ይሁንና አሁን ስልጣን ስለያዙ ፍትህ የሚያስፈልግ አይመስላቸውም በማለት አስረድተዋል። የፍትህ ስሜት በተለይም ጠንካራ የሆነው በማቻር ደጋፊዎች ዘንድ ነው። ምክንያቱም በሳልቫኪር ወታደሮች ኢላማ ተደርገናል የሚል ስሜት አላቸውና። በጁባ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጃኮብ ኮል ማቻር የወንጀል ችሎት መቋቋምን የሚቃወሙ ከሆነ ተከታዮቻቸው ይከዷቸዋል ይላሉ። ማቻር የፍትህን ጉዳይ ለመተው ፈልጋሉ ቢሉ ትኩር ብለው በማየት ትቀልዳለህ እንዴ በማለት ውሸታምና መጥፎ ፖለቲከኛ አድርገው ነው ሊያዩዋቸው የሚችሉት ይላሉ። የማቻር ምክትል ቃል አቀባይ ኒያርጂ ሮማን የፕሬዚደንት ኬር ወገኖች ጽሑፉ በኒውዮርክ ታይምስ ጋዜጣ እንዲወጣ ሲያደርጉ የምክትል ፕሬዚዳንቱን ይሁንታ ሳይጠይቁ ነው ይላሉ። የፕሬዚደንቱና የማቻር ደብዳቤውን እንደጻፉ አምነው ከተቀበሉ በኋላ ጽሑፉ በዓለም አቀፍ የሕዝብ ግንኙነት ባለሙያዎች እርዳታ ከጽህፈት ቤታቸው እንደወጣ ጠቁመዋል። ይሁንና ማቻር ተስማምቶበታል ብለዋል። የማቻር ምክትል ቃል አቀባይ ኒያርጂ ሮማን ተቃዋሚው የሱዳን ሕዝባዊ ሀርነት ንቅናቄ የተባለው ድርጅታቸው ከማንኛቸውም አይነት የፍርድ ሂደት ጋር ይተባበራል ብለዋል። ማንኛቸውም የድርጅታችን አባላት በስብዕና ላይ ወንጀል መፈጸማቸው በበቂ ማስረጃ ከተረጋገጠ ለፍርድ ቤት እናስረክባቸዋለን፣ ችግር አይኖርብንም ብለዋል የማቻር ቃል አቀባይ። የማቻር ስም በወጣው ጽሑፍ ውስጥ እንዴት እንደገባ ለማወቅ የአሜሪካ ድምፅ ሬዲዮ ለኒውዮርክ ታይምስ ጋዜጣ ጥያቄ አቅርበው እስካሁን ባለው ጊዜ ምላሽ አላገኘም። ያም ሆነ ይህ ይላሉ ፕሮፌሰር ኮል፣ ይህ ክስተት ባለፈው ሚያዝያ ወር የአንድነት መንግስት የመሰረቱት ኪርና ማቻር መካከል ያለመተማመን ችግር እንዳለ ያመለክታል ብለዋል። መንግስት ኒውዮርክ ታይምስ ጋዜጣ ላይ በወጣው ጽሑፍ በሰፈረው አስተያየት መጽናቱ ራሱ በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ወቅት በስብና ላይ ወንጀል የፈጸሙ አባላቱን ለፍርድ ሊያቀርብ ይችላል የሚል ስጋት ሊኖረው እንደሚችል ያመለክታል ሲሉም ኮል አክለዋል። አድማጮች፣ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ በደቡብ ሱዳን ስላስከተለው ውዝግብ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
የእኛም የምሽቱ ስርጭት ማብቃቱ ነው። አድማጮች፣ ቀኑ ከበድ ያለ በኢትዮጵያና ኤርትራ መካከል ግጭት የታየበት በዓለም አቀፍም እንዲሁም በተለይ ደግሞ በዚህ በዩናይት ስቴትስ ብዙዎች ያለቁበት ቀን ማግስት ነውና ብዙም ለዜማ ምርጫ የሚያመች አይደለም። በሳምንቱ ቀናት በተከታታይ በሚኖሩም ፕሮግራሞቻችን ሙዚቃዎች እንጋብዛለን። በዚሁ ልንሰናበት ነው። ቆንጅት፣ ታዲያ ይሄ ቀን በአጋጣሚ ልደትሽ ላይ ነው ያለው። መልካም ልደት ይሁንልሽ።
አመሰግናለሁ በጣም አሉላ። ቁጥሩን አልናገር፣
ነገ መልሼ መጠየቅ አይቀርም። አድማጮቻችን በዚሁ ተሰናበትን። የስርጭታችን ማብቂያ ነው። ትግርኛ ስርጭት ይቀጥላል። መልካም ምሽት።
በእኛ በኩል በሰላም ደሩ።
የሰላም መንገድ ወጦ ነጥርኩ የዘለቁ ነገር ሕይወቴ የዘለቁ ነገር ሕይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ፍቅሬን በልቤ ውስጥ ገብታ አዲባት ተንፌላ ሳተኝ ታለች ደስ ይላት የጋራ መሰረት